የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
ብዙ ጊዜ አሁን ክርክር እየተነሳ ያለው ነገር ትምህርት ለግል እድገት ነው፣ ፐርሰናል ዲቨሎፕመንት ነው። ይሄ ፐርሰናል ዲቨሎፕመንት ደግሞ ምን ማለት ነው? ወይም የግል እድገት ክሪቲካል ቲንኪንግ፣ አበክሮ የማሰብ ነገር፣ ይሄንን ለማዳበር ነው ይላል። ትምህርት የችግር መፍቻ ፕሮብሌም ሶልቪንግ የምንለው ይሄ። በዚህ ዙሪያ ላይ ብዙ ክርክሮች ይነሳሉ።
በደንብ የምናውቀው ከሚመስል ነገር ግን እንዲህ እንዳለንበቱ ባለ ዘመን የሚጠበቀውና የሚሆነው በእጅጉ ተራርቆ ሲገኝ መጠየቅ ግድ ከሆነበት ቅንብር የተወሰደ ነው። አሁን የትምህርት ምንነትና ፋይዳው ነው ጭብጣችን። የሰማችኋቸውም የደቡብ አፍሪካው ኳዝሉ ናታን ዩኒቨርሲቲ የከፍተኛ ትምህርቶች መምህሩ ፕሮፌሰር ዳምጠው ተፈራ ናቸው። በአህጉር አቀፍ ደረጃ የትምህርትን ጉዳይ በሚመለከቱ ተቋማት በኃላፊነት የሚሰሯቸውን ጨምሮ በበርካታ ስራዎች የሚሳተፉ የትምህርት ጉዳይ አዋቂ ናቸው።
Piano is my personal favorite instrument. It was the first instrument I learned how to play, so it has a very special
Piano በግሌ ከምወዳቸው የሙዚቃ መሳሪያዎች ቀዳሚው ነው። መጀመሪያ መጫወት የተማርኩት የሙዚቃ መሳሪያ ነው። በመሆኑም በልቤ ልዩ ቦታ አለው።
ቴዲ በርንስ ይባላል። በምሽቱ የራዲዮ መጽሔት ከሚሰሙት ድምጾች ውስጥ አንዱ ነው። የአዲስ አበባው መስኮት ሲከፈትም የንጉሴ አክሊሉ ቅንብር ሰዓቱን ጠብቆ ብቅ ይላል። ጤና ይስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ ከዛሬ እሁድ ህዳር 16 2016 ዓ.ም ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ፣ ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሴራሊዮን ታጣቂዎች በዋና ከተማ ፍሪታውን የሚገኘው የጦር ሰፈር ላይ ጥቃት ማድረሳቸውን ተከትሎ የሀገሪቱ ፕሬዝዳንት በመላ ሀገሪቱ የሰዓት እላፊ አውጀዋል። በምዕራብ አፍሪካ ቀጠና መፈንቅለ መንግስት በተስፋፋበት በዚህ ወቅት የደረሰው ጥቃት በሀገሪቱ የስርዓት መፍረስ ሊያስከትል ይችላል የሚል ስጋትም ፈጥሯል። የሴራሊዮን ፕሬዝዳንት ጁሊስ ማዳ በኤክስ ወይም በቀድሞ አጠራሩ ትዊተር ላይ ባሰፈሩት መልእክት ማንነታቸው ያልታወቁ ታጣቂዎች ፍሪታውን በሚገኘው ዊልበርፎርስ የጦር ሰፈር ላይ በጠዋት ጥቃት ሰንዝረዋል ያሉ ሲሆን ጥቃት አድራሾቹ በጸጥታ ኃይሎች መበተናቸውንና ተመልሶ መረጋጋት መስፈኑንም አስታውቋል። ፕሬዝዳንቱ አክለው የጸጥታ ኃይሎች እየሸሹ ያሉትን ታጣቂዎች ከመሰረታቸው ማጥፋት እስኪችሉ በመላ ሀገሪቱ የሰዓት እላፊ መታወጁን ገልጸው ዜጎች በተቻለ መጠን ከቤታቸው እንዳይወጡ አስጠንቅቀዋል። እስራኤል እሁድ ዕለት በሐማስ የሚለቀቁ ታጋቾች ስም ዝርዝር እንደደረሳት አስታውቃለች። ዩናይትድ ስቴትስ በበኩሏ ከጋዛ ነጻ ከሚወጡ ታጋቾች መካከል አንድ አሜሪካዊ ሊገኝበት እንደሚችል ገልጻለች። የእስራኤል ኃይሎች በጋዛ የሚያካሄዱትን የውጊያ ጥቃት ለአራት ቀናት ለማቆም የተደረሰውን ስምምነት ተከትሎ እሁድ ዕለት ታጋቾች የሚለቀቁት ለሶስተኛ ጊዜ ሲሆን የተኩስ ማቆም ስምምነቱ ማክሰኞ ይጠናቀቃል። የዋይት ሀውስ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ኤንቢሲ በተሰኘው የቴሌቪዥን ጣቢያ ከሚተላለፈው ሚት ዘ ፕሬስ ጋር ባደረጉት ቃለ ምልልስ ዩናይትድ ስቴትስ ቢያንስ አንድ አሜሪካዊ ታጋች እሁድ ዕለት ይለቀቃል ብላ የምታምንበት ምክንያት አላት ብለዋል። አክለውም የአራት ዓመቷ አቢጌል ኤዳን እንደምትለቀቅ ተስፋ እናደርጋለን፣ ነገር ግን ሆኖ እስክናየው ድረስ በእርግጠኝነት ማወቅ አንችልም ነው ያሉት። የእስራኤል የደህንነት ባለስልጣናት ዛሬ የሚለቀቁትን ታጋቾች ስም ዝርዝር እያጣሩ ሲሆን የታጋቾች ቤተሰቦች እንዲያውቁ መደረጉንም መንግስት ገልጿል። ይህ በእንዲህ እንዳለ የፍልስጤም የጤና ጥበቃ ሚኒስቴር እሁድ ዕለት ባወጣው መግለጫ የእስራኤል ወታደሮች ትላንት ምሽት ዌስት ባንክ ውስጥ ቢያንስ 6 ፍልስጤማውያንን በጥይት ተኩሰው ገድለዋል ብሏል። በሌላ ዜና አጥቂዎች ከእስራኤል ጋር የተገናኘ የነዳጅ መርከብ የመን ውስጥ በኤደን ባህር ዳርቻ ላይ መያዛቸውን ባለስልጣናት እሁድለት አስታውቀዋል። ለጥቃቱ እስካሁን ኃላፊነት የወሰደ ባይኖርም ከቅርብ ቀናት ወዲህ ተፈጸሙት ቢያንስ ሁለት የባህር ላይ ጥቃቶች ከእስራኤልና ከሐማስ ጦርነት ጋር ተያይዘው የመጡ ናቸው። አጥቂዎቹ የላይቤሪያ ባንዲራ ሲያውለበልብ የነበረውንና በኤደን ባህረ ሰላጤ የሚንቀሳቀሰው ዞዲያክ የባህር ላይ ኩባንያ የሚያስተዳድረውን መርከብ መያዛቸውን ኩባንያውና አምብሬ የተሰኘ የግል የስለላ ድርጅት አስታውቀዋል። አንድ ስማቸው እንዳይጠቀስ የጠየቁ የአሜሪካ መከላከያ ሚኒስትር ባለስልጣንም ጥቃቱ መድረሱን ለአሶሲየትድ ፕሬስ አረጋግጠዋል። ጥቃቱን ተከትሎ ዞዲያክ ባወጣው መግለጫ ቅድሚያ የምንሰጠው በመርከቡ ላይ ላሉት 22ቱ ሰራተኞቻችን ነው ያለ ሲሆን ቱርካዊ ካፒቴን የሚያሽከረክረው መርከብ ከሩሲያ፣ ቪየትናም፣ ቡልጋሪያ፣ ህንድ፣ ጆርጂያ እና ፊሊፒንስ የተውጣጡ ዜጎችን ጨምሮ ከተለያዩ ሀገራት የተውጣጡ ሰራተኞችን መያዙን አስታውቋል። መርከቡ ሙሉ ለሙሉ ፎስፈሪክ አሲድ መጫኑንም አመልክቷል። ጥቃቱን ያደረሰው አካል ማን እንደሆነ እስካሁን አልታወቀም። የኤደን ባህረ ሰላጤ ዓለም አቀፍ ውቅና ከተሰጠው የየመን መንግስት ጋር አጋር በሆኑ ኃይሎችና በኢራን ከሚደገፈው የሁቲ አማጽያን ጋር ለአመታት በተዋጋው ሳውዲ መር ጥምረት በቁጥጥር ስር ሲሆን ሁቲዎች ከሚቆጣጠሩት አካባቢም የራቀ ነው። የሶማሊያ የባህር ላይ ዘራፊዎችም ከዚህ ቀደም በዛ አካባቢ ተንቀሳቅሰው አያውቁም። በመጨረሻም በማይናማር የሚገኝ አናሳ ጎሳ ታጣቂ ቡድን ወደ ቻይና የሚያቋርጠውን ቁልፍ ድንበር ከገዢው የጁንታ መንግስት ወስዶ መቆጣጠሩን የሀገር ውስጥ ሚዲያዎችና አንድ የጸጥታ አባል አስታወቁ። ሶስት አናሳ ብሔሮች የፈጠሩት ጥምረት በጥቅምት ወር በሀገሪቱ ጦር ላይ ጥቃት ከሰነዘሩ ወዲህ በቻይና ድንበር አቅራቢያ በሚገኘው የማይናማር ሰሜናዊ ግዛት ግጭቶች ተባብሰዋል። ጥምረቱ ከቻይና ጋር ለሚደረገው የንግድ ልውውጥ ቁልፍ የሆነ ከተማና ሌሎች በደርዘን የሚቆጠሩ ወታደራዊ ቦታዎችን የተቆጣጠረ ሲሆን ከፍተኛ የገንዘብ እጥረት ለገጠመው ጁንታ የንግድ መተላለፊያ መንገዶችን እያሳጡ ይገኛሉ። ከሶስቱ የጥምረቱ አባላት አንዱ የሆነው የማይናማር ብሔራዊ ዲሞክራቲክ ጥምረት ጦር ባካሄደው ጥቃት ኪንሳን ካዮት የተሰኘውን ድንበር መቆጣጠሩን የሀገር ውስጥ ሚዲያዎች የዘገቡ ሲሆን ወደ ቻይና የሚያስተላልፈው ድንበር በማይናማርና በቻይና መካከል ዋና የንግድ መተላለፊያ ስፍራ ሆኖ ቆይቷል። በዋናነትም ማሽኖች፣ የኤሌክትሪክ እቃዎች፣ የእርሻ ትራክተሮችና ሌሎች ሸቀጣሸቀጦች በዚህ ድንበር እንደሚተላለፉ ዘገባዎቹ አመልክተዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
ድጋሚ ጤና ስጥልን፣ ሰላም እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ህዳር 16 2016 ዓ.ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ጸጋ ወይስ ሽንፈት? ምነው አንተ አታረጅ እንደኔ አልደከምክም? እርጅና አልተጫነህ ዕድሜ አላበቀልክም? ልጅ ሆኜም ልጅ ነበርክ ጎልምሼም አላደግ። ታዘብኩ ጎዳና በድልከኝ መንገዱ፣ እግሮቼን ተቀለብክ በገላ ሲሄዱ። ያንተም ሆድህ ሞላ አንተም አማረብህ፣ የኔ አቅም ሸሸ በሰው ሁሉ መቅኔ ገጽህ እየታሸ። ታዘብኩ ታዘብኩ ታዘበኝ ታዘበኝ፣ ትናንትናም ካንተው ዛሬም ባንተ ላይ ነኝ። የእሁድ ህዳር 16 2016 ዓ.ም የራዲዮ መጽሔት ፕሮግራማችን አሁን እንደ ልማድ እንደ ወጋችን ሁሉ ዛሬም በሳምንቷ ምርጥ ግጥም ተጀምረዋል። ገጣሚ ረድኤት ተረፈ አንድ ሐሙስ በሚል ርዕስ ለንባብ ካበቃችው የግጥም መድብል ነው ያገኘናት። ለግሩም ግጥሟ ረድኤትን አመስግኜ አሁን ደግሞ የምሽቷን ቀዳሚ ስልት እናስከትል። በመግቢያችን ያስተዋወቅነውና በትምህርት መሠረታዊ ጉዳይ ላይ ያተኮረው ቅንብር ነው ቀዳሚው። በኢትዮጵያ ከማነጋገር አልፎ ተስፋ አስቆራጭ ከመሰለው መንስኤውን በቅጡ መመርመርና ሁነኛ መልስ ከሚሻው የትምህርት ጥራት ጉዳይ ተሻግረን መሠረታዊውን ጥያቄዎች ዘለግ ብለን የምንመረምርበት ነው። ወደ ውይይቱ ፕሮፌሰር ዳምጠው ተፈራ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም እንዲሁ አመሰግናለሁ አሉላ ለዚህ እድል።
ትውውቁን እናስቀድም። ፕሮፌሰር ዳምጠው በርከት ያሉ ኃላፊነቶች ያለባቸው ስራዎችን ነው የሚሰሩት። በመደበኛው ስራው ከሚያገለግሉበት የከፍተኛ ትምህርት ተቋም ባሻገርም በአህጉር አቀፍ ትምህርት ነክ ተቋማት ውስጥም በርከት ያሉ ስራዎችን እንደሚሰሩ አውቃለሁ። እስኪ ከሚሰሯቸው ስራዎች ካሉበት ኃላፊነቶች የሚያገለግሉባቸውን ተቋማትና ስራዎች በመተዋወቅ ብንጀምር።
ለዚህ ድል አመሰግናለሁ እንደገና። እኔ በከፍተኛ ትምህርት ዙሪያ ሳውዝ አፍሪካ በዩኒቨርሲቲ ኦፍ ኳዙሉ ናታል መምህር ነኝ። ብዙ አመት ታሪክ ያለው እዛ በቦስተን ኮሌጅ ሴንተር ፎር ኢንተርናሽናል ሃየር ኤጁኬሽን በሚባል በዓለም አቀፍ የከፍተኛ ትምህርት ምር ላይ ስታብሊሽድ የሆነ የተቋቋመ በቦስተን ኮሌጅ ውስጥ በነበረ ኢንስቲትዩትም ለብዙ አመት ሰርቻለሁ፣ በተማሪነትም በፕሮፌሰርነትም ደረጃ። ከዛ ባሻገር በአህጉራችን አፍሪካ ህብረት ጋር ላለፉት 8-9 አመታት የከፍተኛ ትምህርቱ ሲሳ ይባላል፣ የኮንቲናንታል ኤጁኬሽን ስትራቴጂ ፎር አፍሪካ ወይንም የአህጉሩ የትምህርት ስትራቴጂ ተወሰኑ ጓዶች ጋር አብረን ነው ዴቨሎፕ ያደረግነው። አሁን ከዛ ባሻገር የከፍተኛ ትምህርቱ ኮኮኦርዲኔተር ነኝ። እንግዲህ ይህን እያለ ይቀጥላል። የተለያዩ ነገሮችን እንሰራለን። አሁን ባለበት ሁኔታ በአምስት መጽሐፍቶች በከፍተኛ ትምህርት ዙሪያ በሰፊው እየሰራሁ እገኛለሁ። ይህን ያህል ካልኩ ይበቃል። አሉላ አመሰግናለሁ።
አመሰግናለሁ። አውቃለሁ ከዚህም በርከት ያሉ ስራዎች ውስጥ ይሳተፋሉ። የትምህርት ጉዳይ ባለበት ወይም ስለ ትምህርት በሆኑ ስራዎች በስፋት እንደሚሳተፉም እረዳለሁ። እንግዲህ ዛሬ የምንነጋገረው ስለ ትምህርት እንደመሆኑ ሁለት መሰረታዊ ነጥቦችን መልከት እናድርግ። ከባህሩ በጭልፋ እንደሚባለው በጣም ሰፊ ከሆኑ ሐሳቦች ውስጥ አንኳር አንኳሩን ለማንሳት ይሃል በጣም የምናውቀው የሚመስለንን ርዕስ እናስቀድምና፣ ለመሆኑ ትምህርት ምንድን ነው? የትምህርት ቀዳሚ ዓላማዎች ወይም ግቦችስ ምንድን ናቸው?
አመሰግናለሁ አሉላ። ትምህርት ምንድን ነው የሚለው ነገር ሰፊና አንተም እንዳልከው የተወሳሰበ ጽንሰ ሐሳብ ነው። ይህም ጽንሰ ሐሳብ ፍልስፍናዊ ነው፣ ህብረተሰባዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ሌሎችም ይዘቶች ለዘመናት የቆየ የኖረ የመነጋገሪያ ጉዳይ ነው። ስለዚህ ይሄ ትልቅነቱ፣ ስፋቱ፣ መወሳሰቡ ከነዚህ የተለያዩ ምክንያቶች ጋራ ያን ጸባይ እንዲወርስ ያደርገዋል። ትምህርት ዝም ብሎ ለመግለጽ ያህል እውቀትን፣ ልምድን፣ ክህሎትን፣ ቫሊዩን፣ አቲቲዩድን እንግዲህ አማርኛውም ለጊዜው ቃል ለቃል ለመተርጎም ቢያስቸግረኝም ይህን ሁሉ የሚካበትበት መንገድ ነው። ትምህርት የህይወት እድሜ ጉዞ ላይፍታይም ጀርኒ ነው። ፎርማል በሆነ መንገድ፣ ኢንፎርማል በሆነ መንገድ፣ ህብረተሰብን፣ ግለሰብን የሚቀረጽበት መንገድ ነው።
ፕሮፌሰር ዳምጠው እንግዲህ ይህን ትልቁን ጽንሰ ሀሳብ ትምህርት የሚባለውን መጠነ ሰፊ እይታን የሚጋብዝ ነው እና ምናልባትም ቅርባችን የሚመስለንን ነገር ግን በቅጡ ስለመረዳታችን እርግጠኛ ማንሆንበትም እሴቶች እና አመለካከትን ማቃናትን ጨምሮ አስረድተዋል። ዋናውም የዚህ ውይይት ትኩረት እሱ ነው እና እስኪ የትምህርት ጥቅም ወይም ፋይዳ ምንድን ነው? ቀዳሚ ግብና አላማውስ? መሰረታዊ አላማዎች ቢመለከቱ።
በብዛት ለትምህርት ምንድን ነው ለሚለው ጥያቄ በቅድሚያ የሚገኘው ገዢ መልስ እውቀት ለማግኘት ነው የሚለው ሁልጊዜ የመጀመሪያው ነገር ምንድን ነው? ትምህርት ምንድን ነው ሲባል እውቀት ለማግኘት ነው የሚለው ነው። እሱ ጋር ዝርዝር ውስጥ አልገባ፣ ምን አይነት እውቀት፣ ማን ይህን እውቀት የሚያዳብረው ወዘተርፈ ሳንገባ ይሄ ሀሳብ በአጠቃላይ ዋና ገዢ ሀሳብ ሆኖ ትምህርት ለእውቀት ነው የሚለው በዋነኛነት ይቀመጣል። በሁለተኛነት ደረጃ ትምህርት ዜጎችን ኃላፊነት የሚሰማቸው አክቲቭ የሆኑ በስነ ምግባር የታነጹ እንደነዛ አይነት ዜጎችን የማፍራት ነው ይላል። እያንዳንዱ ማነሳቸው ነገሮች ራሳቸውን የቻሉ ትልልቅ ቮሊዩም የሚጻፍባቸው ናቸው። በዚህኛውም ሳይድ ክርክር የሚደረግባቸው ነጥቦች ናቸው። ምን አይነት ዜጎች ለማ እነዛ ዜጎች ምን እንዲያገለግሉ የሚለው ዝርዝሩ ሳልገባ ባንኳር ሆኖ የማስቀምጠው። በሶስተኛ ደረጃ ትምህርት ዜጎችን ለስራ እንዲያዘጋጅ የሚያደርግ ነው ይላል፣ ወይም ወርክ ፎርስ ፕሪፓሬሽን የምንለው ነው። ይሄ እንግዲህ እውቀት ኮምፒተንሲ ይባላል። እነዚህ በዋናነት ዜጎች ለስራ እንዲያዘጋጅ የሚያደርግ ነው ይላል። ብዙ ጊዜ አሁን ክርክር እየተነሳ ያለው ነገር አይ አይደለም፣ ትምህርት ለግል እድገት ነው ወይም ፐርሰናል ዲቨሎፕመንት ነው። ይሄ ፐርሰናል ዲቨሎፕመንት ደግሞ ምን ማለት ነው? ወይም የግል እድገት ክሪቲካል ቲንኪንግ፣ ይሄ በአበክሮ የማሰብ ነገር ትክክለኛ ትርጉም ቢገኝበት ጥሩ ነው። ፈጠራ፣ ችሎታ፣ ይህንን ለማዳበር ነው ይላል ትምህርት ጥቅሙ። በሌላ በኩል ትምህርት አይ አይደለም፣ ዜጎች የራሳቸውን ጤንነት፣ ደህንነት ሲባል ሴኩሪቲ የሚለውን ብቻ ሳይሆን ሰፋ ያለ ገጽታ ያለው ሆኖ ያንን የሚጠብቁበት ነው። ሌላኛው ደግሞ አይ አይደለም፣ ትምህርት የችግር መፍቻ ነው ወይም ፕሮብሌም ሶልቪንግ የምንለው ነው። ይሄ በዚህ ዙሪያ ላይ ብዙ ክርክሮች ይነሳሉ። ይሄ ምንድነው? ችሎታ መፍጠሪያ እና ማዳበሪያ ዋና መንገድ ነው ይላል። እንግዲህ ሌላው እዚሁ ላይ አቆማለሁ፣ ምክንያቱም በጣም ብዙ ዝርዝሮች ሀሳቦች አሉት። ትምህርት ምንድን ነው የሚለው ነገር ይሄ የግል ራስን ፐርሰናል ፉልፊልመንት እና ሀፒነስ ይባላል፣ ግለሰባዊ ስሜትን ለማሟላት እና ለመደሰት መሰረታዊ ነው የሚል ነጥቦች አሉት። እንግዲህ እንዳቀረብኩት አሁን 7-8 ፖይንቶች አሉት፣ ይቀጥላል በዛው ልክ። ይሄን ካልኩ ዘንዳ ትምህርት ኮንቴክስት አለው። እንግዲህ ኮንቴክስት አውድ ቅድም በጠቀስኩት መሰረት በብዙ ነገሮች ተጽዕኖ የሚገለጽ ነው እና ይሄ ጥቅም ግን በምን አይነት መንገድ ይገለጻል ወይ ማኒፌስት ይደረጋል የሚለው ደግሞ ሌላ ጉዳይ ነው። በዛች ጥቅሙ በሚለው ላይ ግን በእነዚህ ነጥቦች ባቆም ብዙውን ነጥቦች ይይዛል የሚል ሀሳብ አለኝ። አሉላ
ፕሮፌሰር ዳምጠው እንግዲህ ትምህርት ያውም ሙሉ ዝርዝሩን እንኳን ላለማቅረብ ሳይቆጥበው በርካታ ሀሳቦችን አንስተዋል። ትምህርት የሚዳስሳቸውን የትምህርት ፋይዳ ናቸው የሚባሉትን የግለሰብን ሁኔታ ጠቀስ አድርገዋል እና ከአንዱ የትምህርት ፋይዳ ወይም ጠቀሜታ አንጻር እንዳሉት ግራና ቀኝ አከራካሪ ሀሳቦች እንዳሉ ሆነው ትምህርት ለሀገር ለማህበረሰብ ካለው ፋይዳ ባሻገር ለአንድ ሰው ለዛ ለሚማረው ሰው የህይወት አላማውን ወይም ግቡን ፈልጎ እንዲያገኝ ይፈልጋል ከሚል እሳቤ በመነሳት ነው። መፈልጉ ራሱም እውቀት የሚጠይቅ ይመስለኛል። የህይወቱን አላማና ግብ በቅጡ ለመረዳት አይነተኛ መንገድ ሆኖ ሊያገለግልስ ይችላል?
ጥሩ ጥያቄ ነው። በጣም ፕሪዚዩም እንደሚደረገው ወይም የሚታሰበው ቀድም በተቀሰባቸው ነጥቦች ውስጥ በዋናነት ትምህርት ዓላማው የአንድን ሰው አስተሳሰብ፣ የህይወት ዓላማ፣ ባህል፣ ዘይቤ እነዚህ ያልኳቸው ነገሮች ሁሉ ያንን ያደርጋል ተብሎ ነው የሚጠበቀው የሚፈለገው። ቀድም ያልኳቸው አንድን ዜጋ ኃላፊነት የሚሰማው ዜጋ ቢልድ እናደርጋለን እናሳድጋለን ብለን ስናስብ ይሄ ነገር ውስጡ የተቆራኘ ነው። ስለዚህ ይሄ በእርግጠኝነት ይሄ የአንድን ዜጋ ያልተማረን ሰው ከተማረ ሰው ምን ይለየዋል የሚለው ነገር ምንድነው ትምህርት የሚለው ጥያቄ ጋር የሚነሳው ጥያቄ የበለጠ ኮምፕሌክስ ያደርገዋል። ማለት ትምህርት የሚገኝበት መንገድ ምንድነው የሚለው ጥያቄ ጋር ይመጣል። ማለት ይሄ በኢንፎርማል መንገድ የሚገኙ ነገሮች አሉ፣ በፎርማል መንገድ የሚገኘው ነገር አለ። ብዙ ጊዜ ግን ስለ ትምህርት ስናወራ የምናወራው ትምህርት ቤት ተሄዶ የሚገኘው ወይንም ፕሪዝ የሚጠበቀው ትምህርት ነው የምናስበው ብዙ ጊዜ። በጣም ብዙ ጊዜ ግን የሚዘነጋው የኢንፎርማል በሆነ መንገድ በተለያየ መንገድ የምንማርባቸው መንገዶች ይህምን ማለት ነው። ትምህርት መማሪያ ትምህርት ብቻ ይሄ ፎርማል የሆነው ትምህርት ቤት ብቻ አይደለም። አሁን በተለይ ባለንበት ዘመን ይህንን እዚህ ውስጥ ባመጣው ደስ ይለኛል እና በአርቲፊሻል ኢንቴሊጀንስ ዘመን ወይንም ብዙዎቻችን አሁን ምናልባት የዚህ አድማጮች በዚህ የቻት ጂፒቲ የአርቲፊሻል ኢንቴሊጀንስ ዘመን እውነት ለመናገር ትምህርት ምንድን ነው የሚለውን ጥያቄ ያስነሳ ምን ማለት ነው? አንድ ተማሪ አንድ ትምህርት አውቋል። ያ ትምህርት አውቆ ያንን አስተሳሰቡንና የህይወት ዓላማውን ይቀርጻል ብለን ስናስብ ያ ሰው ያን ትምህርቱን አውቆታል፣ ተረድቶታል ማለት ነው። አሁን እንደምናየው ግን አንድን ነገር ማወቅ ሪሊ አስፈላጊ አይደለም። ወይም እንደ ድሮ ለምሳሌ እኛ ተማሪዎች ሆነን የ50ዎቹንም የአፍሪካ ሀገር ዋና ከተሞች ከነ መሪዎቻቸው በደንብ እናውቅ ነበር። አሁን ግን ያለው የጀነሬሽን ልበለው ያለው ጀነሬሽን በዛ አይነት መልክ ያለ አይደለም። ምክንያቱም የትምህርት አሰጣጡ ብቻ ሳይሆን ያለው አስተሳሰብ ምንድነው? ለምንድን ነው ይሄን ነገር ማጠና ወይም ሸመድደው ጉግል ልያለልኝ የሚል አስተሳሰብ ነበር። አሁን ደግሞ የጉግል አይዲያዎች ወደ ቻት ጂፒቲ ገብተው ጥያቄውን ለመምህር ቻት ጂፒቲ ሰጠው፣ መምህር ቻት ጂፒቲ መልሱን ይሰጣል። እንግዲህ ትምህርት ምንድን ነው የሚለው ጥያቄ አሁን ካነሳናቸው ኢሹዎች ጋር በአጠቃላይ ሲደመር ምንድን ነው? ትምህርት ቤት መሄድ ምን ያስፈልጋል? ምክንያቱም የተማረ ነገር ይዞ ሰው ከሄደ ያ ትምህርት ከሚባለው ነገር ጋር ያለው ግንኙነትና ቁርኝት ኮንፊውዥን ፈጥሯል።
በጣም የሚኮረክረውን ምናልባትም ጊዜያችንን ቴክኖሎጂ የፈጠረውን የተለየ ሁኔታ የምናስተናግድበትን መንገድ ጭምር የሚቃኝ ነው ፕሮፌሰር ዳምጣው ያነሱት። ይሄ ምናልባትም የሰፊው ውይይት የተለያዩ ባለሙያዎችን ከተለያየ የሙያ መስክ ያሉ ባለሙያዎችን ከእርሶ ጋር እንድናወያይ የምናስብበት ሰፊ ውይይት አካል የሚሆን ጭብጥ ነው ያነሱት። ለዛሬው የመንደርደሪያ አድማጮቻችን እርስ በርሳቸው እንዲወያዩበት ሀሳብ የጀመርነውን ውይይት በአንድ የመጨረሻ ነጥብ ወይም ጥያቄ ብንቋጭ፣ ቀደም ብለው ጠቀስ የባህልን ነገር ባህልና የተለያዩ አመለካከቶችን አስመልክቶ ያለንን ግንዛቤ ከፍ ለማድረግ አንዱ የሌላውን ባህልን በለው ወይም አኗኗር እንዳሻው እንዳልሆነ በሚያደርጉበት በዚህ ጊዜ እንዲህ ውጥንቅጡ በወጣበት ዓለም ውስጥ በርግጥ አንዱ ስለሌላው ባህል ህይወት ያለው ግንዛቤ ለማሳደግ የሚረዳበት መንገድ አለ ወይ ለሚል ምናልባት ከዛ አንጻር የሚታይ ሀሳብ ካለ የውይይታችን እናደርገው።
በጣም ጥሩ። ትምህርት አንድ የሚሰጠው ነገር ምንድን ነው? እርስ በርስ ቶለራንስ የሚባለውን ነው። እርስ በርስ መከባበርን፣ የሌሎችን አስተሳሰብ፣ ዘይቤ፣ ያኗኗር፣ የማንኛው ነው ያለባበስ ወዘተርፈ ያንን እንድንቀበል ይረዳል። እንግዲህ በውጭው ዓለም ብዙ ጊዜ ወይም በእንግሊዝኛው መልቲካልቸራሊዝም የሚባል ሀሳብ ነው። ይሄ መልቲካልቸራሊዝም የሚለው ሀሳብ ምንድን ነው? የተለያዩ ሀሳቦችን፣ የተለያዩ ጎሳ፣ አስተሳሰብ፣ ዝርያ፣ እምነት ወዘተርፈ እንዲህ ብዬ ባስቀምጠው ይሻላል፣ የተለያዩ ልዩነት አላቸው ተብሎ የሚታሰቡ ነገሮችን በሙሉ የሚለውን በቅንፍ ውስጥ ላስቀምጥ። ሰው ባይቀበለው እንኳን አኮሞዴት እንዲያደርገው ይረዳል። ይሄ ደግሞ አንድን ሀገር እንደ ሀገር እንድትቀጥል ማንኛውም ማለት አሜሪካን ውስጥ ያለው ሁኔታ እየተረዳን ነው አሁን በነገራችን ላይ ይሄ መልቲካልቸራሊዝም የሚባለው ነገር ወደዛ ጥግ ስለሄደ ወደዚህ ጥግ ይመለስ የሚል ነገር አለ። እሱን ለጊዜው ላቆመና ወደ አሜሪካ ሳልሻገር እዚሁ የተለያዩ አፍሪካ ሀገር ውስጥ ያለውን ሪያሊቲ ስናይ ይሄ ትምህርት ስለ ትምህርት ዝም ብለን ጠቅልለን አወራን እንጂ ትምህርት ምንድነው የሚለው ያንዳንዱ ኮንቴንት ውስጥ አልገባንም። ትምህርት ማለት ካሪኩለም ነው፣ ቅድም ኢንፎርማል ያልኩት ማለት ነው። ያ ትምህርቱን ሼፕ የሚያደርገው ትምህርቱን ቅርጽ የሚሰጠው ነገር ካሪኩለም ነው። እዛ ካሪኩለም ውስጥ ያሉት ኮንቴንቶች ይሄ አንተ የምትላቸው ያነሳቸው ጥያቄዎች፣ ባህሉን፣ አስተሳሰቡን፣ ቶለራንሱን፣ ልዩነትን አኮሞዴት የሚያደርግ ነው ወይ የሚለው ጥያቄ ዋና ነው። ዝም ብሎ ትምህርት ቀደም እንዳልነው ዝም ብለን ብሮድሊ ያነሳነው ነገር ጥሩ ዜጎችን ለማፍራት ወዘተርፈ የሚለው ሐሳብ በጣም ጥሩ ሐሳብ ነው፣ ግን እነዛ ዜጎች በምን አይነት መልክ ነው የሚፈሩት የሚለውን ነገር ዋናው የሚወስነው እዛ ልጆቹ ይማሩታል የሚባለው ካሪኩለም ነው። ዋናው ቁንጮ መሰረቱ እሱ። ይሄንን የምናነሳቸውን ጥሩ በጎ ሐሳቦች እንዲበለጽጉ የምንመኘውን ነገሮች ሁሉ ግን የሚያደርገው ትምህርት ሆኖ ዋናውና መሰረቱ ግን ካሪኩለሙ ነው። እዛ ካሪኩለም ውስጥ ያለው ነገር ጂኑ ብለውና እንግዲህ በአማርኛ ጂኑ እዛ ውስጥ ነው የተቀመጠው። ይሄንን ነገር ሼፕ በማድረግ ቅድም የጠቀስናቸውን ነገሮች ሁሉ ፕሪዚውም እናደርጋለን ለማግኘት ማለት ነው።
መልካም ፕሮፌሰር ዳምጠው፣ ትምህርት ምንድን ነው እና የትምህርት ቀዳሚ ፋይዳ ምንድን ነው ከሚለው ተነስተን በትምህርት ምንነት ውስጥ ስለሚታዩ በርከት ያሉ ጉዳዮች ነው የተነጋገር ነው። እንዳሉት ግን በጥልቀት ለመግባት ጠለቅ ያለ ውይይትም እንዲኖር የሚጋብዝ ነው። ቀደም ብዬ እንደጠቆምኩት ከትምህርት ጋር በአንዱ በሌላው መንገድ ልናዛምዳቸው የምንችል የተለያዩ መስኮች ባለሙያዎችን ጨምረን መልሰን በሰፊው ለምናደርገው ውይይት መልሼ እንደማገኘው ተስፋ አድርጋለሁ። ፕሮፌሰር ዳምጠው ተፈራ በኳዝሉ ናታል ዩኒቨርሲቲ የድህረ ምረቃ ፕሮግራም መምህር፣ በተለያዩ አጉራዊና ዓለም አቀፍ የትምህርት ነክ ማህበራትና ተቋማት በተለያዩ ኃላፊነቶች በማገልገል ላይ ያሉ፣ በዚህ በዩናይት ስቴትስም ለረጅም ዓመታት በሙያው አገልግለዋል። የፎርድ ፋውንዴሽንን የአፍሪካ ፕሮግራም ሲመሩ እንደነበር አስታውሳለሁ። ትምህርት በዕለት ተዕለት የሚያስቡት ከህይወቶ ጋር የተቆራኘ እንደሆነ አውቃለሁ። ለዛሬ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ አሉላ ብናሽ።
ባለፉት 3 የራዲዮ መጽሔት ፕሮግራሞቻችን በተከታታይ በቀረቡ ቅንብሮች ከዋሽንግተን አጎራባቿ የሲልቨር ስፕሪንግ ከተማ ለልጆቻችን የሚስማማ ያሉትን የመጀመሪያ ደረጃ ትምህርት ቤት የከፈቱትን የዋሽንግተን ዲሲዎቹን ወጣት ባልና ሚስት ብሌን ሐዲስንና ዳግም ሉሉን፣ 16 የልጆች መጽሐፍት በእንግሊዝኛና በአማርኛ ቋንቋዎች የጻፉትን የኢዛም መጽሐፍት መስራችና የቅድመ ዕድገት ትምህርት መምህርቷን ዶክተር ሐዋኒ ንጉሴን፣ እንዲሁም ቁጥራቸው ከ3000 በላይ የሚሆኑ ወጣቶች መጪ ዕጣቸው ይቃና ዘንድ ትምህርታቸውን መከታተል የሚችሉበትን ዕድል የሚያመቻችና እገዛ የሚያደርግ ድርጅት መስርተው ከአጋሮቻቸው ጋር በመተባበር ላለፉት 18 ዓመታት በርካታ ሥራዎችን ከሠሩት ዶክተር አብርሃም በቀለ ጋር ያደረግናቸውን ምልልሶች ተከታትላችሁ አስተያየቶቻችሁን ያደረሳችሁን መኳንንት ወንድሜንህና እታለም ዘውዴ ከአዲስ አበባ፣ ነጻነት የአባታቸውን ስም አልጠቀሱም ከዚሁ ከዋሽንግተን ዲሲ አካባቢ የላካችሁልን ደርሶናል፣ እናመሰግናለን። ሌሎች አድማጮቻችንም በፕሮግራሞቻችን በተነሱት የውይይት ጭብጦች ላይ በያላችሁበት ተወያዩ፣ አስተያየቶቻችሁንም ላኩ፣ እናስተናግዳለን። ለራዲዮ መጽሔት ማለት ታዲያ እንዳትዘነጉ። አድማጮች አሁን እዚህ ዋሽንግተን ዲሲ በሚገኘው የኬኔዲ ማዕከል የድንቅ ሙዚቃ ጥበበኛ መቶኛ ዓመት በሚል መቶኛ ዓመት ልደታቸው የተከበረው እማሆይ ጽጌ ማርያም ገብሩ የክብር ዝግጅት ላይ ሙዚቃቸውን ከተጫወቱት ውስጥ አሜሪካዊውን የረቂቅ ሙዚቃ አዋቂ ቶማስ ፊንግን አስተዋውቀናችሁ ነበር። ኮርኔል ዩኒቨርሲቲ የድህረ ምረቃ ትምህርቱን በመከታተል ላይ የሚገኘው ቶማስ የዶክትሬት መመረቂያ ጥናቱንም በማህዊ ሙዚቃ ስራዎች ላይ ማድረጉን ገልጸንላችሁ ነበር። ለዛሬ ደግሞ ለቶማስ ገጠመኝ የቀረበ ታሪኩን የሚያጫውተን አንድ ሌላ ወጣት አሜሪካዊ ጋብዘን አነጋግረናል። ቴዲ በርንስ ይባላል። የማህዊ ዜና ረፍት በዓለም ዙሪያ በተለያዩ መገናኛ ብዙሃን ከተሰማበት ይጀምራል። ቴዲ የማህዊን የሙዚቃ ስራዎች የተዋወቀበት አጋጣሚ
prominent Ethiopian composer who was also a nun has died in Jerusalem where she had lived reclusively in an Ethiopian monastery over nearly 40 years.
I wanted to take a moment to mention one of the most enigmatic artists I've ever listened to, Emahoy Tsege Mariam Gebru, who just passed away at 99 years old. Emahoy was an Ethiopian woman who scored over 150 compositions on the piano, has studied music
extensively. ታውቁ ጭምር ነበሩ። የሰማነውን የመሰሉ የመገናኛ ብዙሃንና የማህበራዊ ትስስር ገጾች ማሆይ ማን እንደነበሩ በልጅነታቸው ረቂቅ ሙዚቃ ማጥናታቸውን የሙዚቃ ስራዎቻቸውን አይነትና ኢትዮጵያዊ መሆናቸውን ሌሎችም መረጃዎች ያዘሉ ነበሩ። በስፋት ይወጡ የነበሩት መረጃዎች ረቂቅ ሙዚቃ አድናቂና የሙዚቃ መሳሪያ ተጫዋች ነው። ለጊዜውም ቢሆን የህይወት መንገዱን የቀየረ የሚመስለው ሁኔታ ከከሰተው አጋጣሚ ይጀምራል።
Well, I only heard about Emahoy when the headlines started coming out that she had passed. And knowing nothing about her, just seeing these headlines describing a piano playing Ethiopian nun, it seemed like just
እንግዲህ ስለማው የሰማሁት ዜና ረፍታቸውን የሚመለከቱ ዘገባዎች መውጣት ሲጀምሩ ነው። ከዚያ ቀደም ስለ እርሳቸው ምንም ሳላውቅ የፒያኖ ተጫዋች ኢትዮጵያዊት መንኩሴ የሙዚቃ ሰው በዜና ዘገባዎቹ የተገለጸውን ስሰማ አንዳች ስሜት ተሰማኝ። እናም ስለ እርሳቸው ማንነት ለማወቅ ይበልጥ ጉጉት አደረብኝ።
በሜን ዩኒቨርሲቲ የእንግሊዝኛ ቋንቋ ትምህርት ነው ያጠናው። የ26 ዓመቱ ቴዲ ለማሆይ የሰማው የህልፈታቸው ዜና በተሰማበት ወቅት ቢሆንም ብዙም ሳይቆይ ሙዚቃቸውን መስማት እንደያዘ የተማረከበትን ይናገራል።
And piano is my personal favorite instrument. It was the first instrument I learned how to play, so it has a very special place in my heart. So when I started looking up her music and listening, I had a reaction that I think most people have.
ፒያኖ በግሌ ከመወዳቸው የሙዚቃ መሳሪያዎች ቀዳሚው ነው። መጀመሪያ መጫወት የተማርኩት የሙዚቃ መሳሪያ ነው። በመሆኑም በልቤ ልዩ ቦታ አለው። ሙዚቃዎቻቸውን ማዳመጥ እንደጀመርኩም ብዙ ሰዎች የማሆይን ሙዚቃ ለመጀመሪያ ጊዜ ሲሰሙ የሚሰማቸውን አይነት ስሜት ነው ያሳደረብኝ። እናም በሙዚቃቸው ተሳብኩ። ረቂቅ ባህሪ ያለው ዜማው ደግሞ የተለየ ስሜት ውስጥ የሚያስገባ አይነት ነው። ይህን የመሰለ ሙዚቃ ብዙም የለም።
እናም ጥናቴን ቀጠልኩ የሚለው ቴዲ የማሆይን ህይወትና ስራ በሚተርከው ዘጋቢ ፊልም ጣ እንዴት ቀልቡ እንደተሳበም ያስረዳል።
In doing my initial research about Emahoy, I saw how there was a GoFundMe started to help complete the documentary, and I saw that had not reached its goal, which surprised me very much.
መጀመሪያ ስለማሆይ ይበልጥ ለማወቅ ፈልጌ ጥናት ባደረኩበት ወቅት ስለ ህይወትና ስራቸው የሚተርከውን ዘጋቢ ፊልም ስራ ለማስጨረስ የተጀመረው የጎፈንድሚ ገንዘብ የማሰባሰብ ስራ እንዳልተገባደደ ተረዳሁ። እና መርሳቸው ያንን ያህል እጅግ ታዋቂና ተወዳጅ ሆኖ ሳለ የታቀደው ስካውን ያለመሳካቱ በጣም አስገረመኝ። ልዩና አስደሳች ነው ታሪካቸው። በመሆኑም እንደዚህ አይነቱ ዘጋቢ ፊልም በቀላሉ የገንዘብ ድጋፍ ማግኘት ይችላል። ስለዚህ የማወቅ ጉጉቴ በማየሉ ለአሳታሚው ድርጅት ኢሜይል ጻፍኩ
asking whether maybe they found funding from somewhere else or just asking about it. And I got in contact with Hannah Cabete, the CEO and founder. And to make a long story short, I worked with her and the coffee company.
ዘጋቢ ፊልሙን ለመስራት የሚውል ገንዘብ ከሌላ ቦታ አግኝተው እንደሆነ ወይም ብቻ ስለ ጉዳዩ በአጠቃላይ ለመረዳት የበጎ አድራጎት ስራ ለመስራት የተቋቋመው የማሆይ የሙዚቃ ተቋም ዋና ስራ አስፈጻሚና መስራች የሆነችውን ሃና ከበደን ጠየቁ። ብዙም ሳይቆይ በወቅቱ ሰራበት ከነበረው የቡና ድርጅትና ከሃና ጋር በመተባበር ለዘጋቢ ፊልሙ መስሪያ የሚውል ገቢ ለማሰባሰብ አብረን ሰራን። ስራው እንደተጠናቀቀም የቡና ድርጅቱን ለቅቄ ከነርሱ ጋር መስራት መቀጠል ይችል እንደሆነ ሃናን ጠየቁና ረዳታውኝ ተቀጠርኩ።
ከዚህ ቀደም ያልታተመና በየትም ስፍራ የማይገኝ ማሆይ ለዚሁ በቀመሩት ሙዚቃ በፒያኖ ታጅበው ከፈጣሪ ጋር የሚጫወቱ የሚመስለውን እንግርግሯቸው ነው የሰማነው። በኬኔዲ ማዕከሉ ዝግጅት ለቅምሻ የቀረበና ኋላም በዚያው መድረክ እውቋ ድምጻዊት መክሊት አደረው ይህን ጨምሮ ማሆይ በአማርኛ፣ በእንግሊዝኛና በፈረንሳይኛ ቋንቋዎች ድርሷቸው መንፈሳዊ ቀለማቸው የጎሉ ስራዎች የማሆይን የረቂቅ ሙዚቃ ድርሰቶች በሚጫወቱ ሙዚቀኞች ታጅባ ተጫውታለች። ወዲሁም ታዲያ የሙዚቃ ህይወቷንና ስራዎቿን ጨምሮ ከመክሊት ጋር የሚኖረን ቆይታ በመጪው የራዲዮ መጽሔት ነው ይዘን የምንመለሰው። ለአሁኑ ግን እንግዳይን ቴዲ በርንስን ለጊዜው አመሰግናለሁ። አድማጮች፣ አሁን የአዲስ አበባ መስኮት ሊከፈት ነው። ንጉሴ አክሊሉ በዛሬው ዝግጅቱ ዛሬ በህይወት የሌለ አንድ የቀድሞ እውቅ ጋዜጠኛና ደራሲን ያነሳሳል።
ዳግማዊ አጼ ቴዎድሮስ ከሶሎሞንና ከዳዊት ዘር ወለዳለሁ ብለው የማይታበዩ ንጉሠ ነገሥት ነበሩ የሚል ጽሑፍ ደራሲ አቤ ጎበኛ ባልወለድም መጽሐፉ የሚታወቀው አዲስ ዘመን ጋዜጣ ላይ በመጽሐፉ ምክንያት ዋና አዘጋጁ ብርሃኑ ዘሪሁን ብርሃና ሰላም ሰባተኛ ፎቅ የሚገኘው ቢሮ ታሸገና እሱም ለጊዜው ስራ እንዲያቆም ተደረገ። አልታሰረም። አቡነ ጴጥሮስ ከመገኘው ኢትዮጵያ ሬዲዮ ወደዛ ተዛውሮ እንዲሰራ ተደረገ። ሐሳቡን በመግለጹ ምክንያት አልታሰረም። ብርሃኑ ዘሪሁን በጣም የታወቀ ደራሲ ነው። በሁለቱ እንባዎች መጽሐፍቱ በቴዎድሮስ እንባ፣ በታንጉት ሚስጥር፣ በመራሽና ባልቻ አባ ነፍሶ በሚባለው አገር ፍቅር ቲያትር ውስጥ ለረጅም ጊዜ ሲታይ በነበረው ቲያትሩም ይታወቃል። ብርሃኑ ዘሪሁን ብርሃኑ ከዛ በኋላም ደርግ ሲመጣ ለውጥ ሆኖ የአዲስ ዘመን ጋዜጣ ዋና አዘጋጅ ሆኖ ሰርቷል። በአጠቃላይ ዛሬ ብርሃኑ ዘሪሁንን ላነሳው የቻልኩበት ዋናው ምክንያት ሰሞኑን በዚሁ በ1966 ዓመተ ምህረት አብዮት 50ኛ ዓመት ምክንያት ኢትዮጵያ ፕሬስ ድርጅት ስመላለስ ስለነበረ ከድርጅቱ አጥር ላይ ፎቶግራፍ አለ። ስሙ ብርሃኑ ዘሪሁን ይላል። ሌላ ስለሱ ዝርዝር የተጻፈ ነገር የለም። ብርሃኑ የ1966ቱን አብዮት በተመለከተ መቼም ጨዋታን ጨዋታ ያነሳዋልና ማዕበል የአብዮት ዋዜማ፣ ማዕበል የአብዮት መባቻና ማዕበል የአብዮት ማግስት የሚሉ ሶስት መጽሐፍት በተከታታይ ጽፏል። እነዚህ መጽሐፍት እንግዲህ ወደፊት የ66 ዓመቱ አብዮት 50 ዓመት ሊሞላው 50 ዓመት ምን ሰራን፣ ምን አረግን፣ ምን አከናወን ንጉሰ ነገስቱ ከወረዱ በኋላ እኛ ምን ሰራን? እንደ ኢትዮጵያ ህዝብ በግል በየራሳችን ያለፈው 50 አመት በኢትዮጵያ ፖለቲካ ላይ ምን ሰራን? ዛሬስ ምን ደረጃ ላይ ነው ያለነው? ያለፉት መንግስታት የተሻለ ስራ ሰርተናል አልሰራንም? ፖለቲካ ድርጅቶች፣ ፖለቲካ ሰዎች፣ የኢትዮጵያ ህዝብም ያለፈው 50 አመት የሚጠየቅበት ጊዜ መጥቷል። ወቅቱ ሲደርስ በሰፊው የምንወያይበትና የምንጨዋወትበት ይሆናል። ጨዋታን ጨዋታ ያነሳዋልና ደራሲና ጋዜጠኛ ብርሃኑ ዘሪሁን ቀዳማዊ ኃይለ ሥላሴ 80ኛ ዓመት የልደት በዓላቸውን የዛሬ 52 ዓመት ሲያከብሩ የተሸለመውን ቮልስቫገን መኪና ሲያሽከረክር ኖሯል። ብርሃኑ የሲጋራ ፒፓ ከጁና ከከንፈሩ ላይ አይለይም ነበር። ብርሃኑ ሲናገር ፈጠን ኮልተፍ ያስ ያደርገው ነበር። ይህ ሰው ግን በስነ ጽሑፍ የተፈጠረ የተባብዕር የነበረው የታወቀ ደራሲና ጋዜጠኛ ነበረ። በዚሁ የዛሬ ዝግጅት ላብቃ። በሚቀጥለው ፕሮግራም እስክንገናኝ ድረስ ደህና ሁኑ።
ንጉሴን ለዝግጅቱ አመሰግናለሁ። አሁን በቀደመው የራዲዮ መጽሔት የቅምሻ ወጋችን ካስተዋወቅናችሁ የቅድመ እድገት ትምህርት አዋቂና ከደርዘን በላይም የልጆች መጽሐፍት በእንግሊዝኛና በአማርኛ ቋንቋዎች ከደረሱት ዶክተር ሐዋኒ ንጉሴ ጋር ጀመር ወዳደረግነው ወግ ነው የምንወስዳችሁ። ዶክተር ሐዋኒ፣ የመጽሐፍትና የልጆች እድገትን ነው እየተነጋገርን ያለ ነው። የማይመለከተው ሰው ያለ አይመስለኝ። ልጆች ያላቸው ወላጆች ለልጆቻቸው ቤተሰብ ካለ ወንድም እህት የእህት ልጅ የወንድም ልጅ ሁሉንም ይመለከታል። ዛሬ ደግሞ ገፋ አድርገን የምናየው የሀገር መሰረት እነኚህ ልጆች ላይ የሚደረገው ነገር መሆኑን እየተነጋገርን ነው እና ምንም መጽሐፍ በሌለበት ወይም የህፃናት መጽሐፍ ምንት በሚባሉበት ደረጃ ባሉበት እንደ ኢትዮጵያ ባለ ሀገር የእርሶ አይነት በር ከፋችነት መንገድ አሳይነቱ በመጽሐፍቱ ብቻ ሳይሆን ሌሎችም እንዲያደርጉ በማበረታታት መንገድም በማሳየት ጭምር ነው እና እስኪ በጣም መሰረታዊ ከሚመስሉ ለህፃናት ለልጆች የሚጻፉ መጽሐፍት ላይ ሰዎች ቅድም አንዳንዶቹን ነካነካ አድርገዋቸዋል። እንዴት ነው ርዕሱን የሚመርጡት? እንዴት ነው መጽሐፍ የሚጽፉበትን ሁኔታ የሚያስቡት? አንድ ሰው ጥሩ የስነ ጽሁፍ ችሎታ ኖሮት የማስተማርም በተወሰነ ደረጃ እውቀት ኖሮት ነገር ግን የልጆች መጽሐፍ መጽሐፍ አይችልም እና የግድ ቋንቋና ስነ ጽሁፍ ችሎታ ስላለው ብቻ ምን አይነት ነገሮች ማሰብ አለበት? ምን አይነት ሂደት ውስጥ ያልፋል? እንደው በጣም መሰረታዊ የሚመስሉትን ቢያጋሩ።
እሺ፣ በጣም ጥሩ። አዎ፣ እኔ የምመክረው አንደኛ ነገር ብዙ ልጆች መጽሐፍን ማየት ጥሩ ነው። የእውነት ማየት ስዕላቸውን እንዴት እንደተሰሩ። ሌላው ደግሞ አለመፍራት፣ ውስጥ ካለ ፍላጎቱ ካለ መጽሐፍና ግን እኔ በፊድባክ በጣም አምናለሁ። ማለትም ሌላም ሰው ጋር ልኮ ልጆችን እንኳን አሳይቶ ምን ይመስላችኋል ማለት
መጽሐፉ የተጻፈላቸው ልጆች ራሳቸው ያን መጽሐፍ እንዴት እንደሚያዩት እንዲገመግሙ ማለት ነው።
ልጆች ነው። አዎ እነርሱ ልጆች በጣም እውነተኛ ናቸው፣ በረንብ ይናገራሉ። ልጆችን ማሳየቱ ምን ይመስላችኋል? ማለት አዋቂን ማሳየት በተለይ በእኛ ቋንቋ ስንጽፍ በጣም ጥቅ የሆነ ቋንቋ ነው። በፊደል የሚጻፉት ነገሮች ነው። አንድን ነገር እንኳን ለቀቅና ያዝ ማድረግ ስትጽፈውም ሰው እንዴት እንደሚያነበው ማየት እሱን ከአዋቂ ሰው ጋር አንዳንዴ ማገናዘብ እና አሁን የእውነት ኢትዮጵያ ውስጥ ቅድም እንዳልኳላ ብዙ የልጆች መጽሐፍ የትምህርት መጽሐፍ የሚጽፍ ሰው ያስፈልጋል። በጣም ብዙ ስንጽፍ ግን ሁላችንንም እኔንም አካቶ ማለት ነው። ይሄ ኢንተንሽናችን አለ አይደለ? ሙከራችን ለምንድን ነው የሚለውን እና የማራመድ የትምህርቱን የእድገቱን ነገር ለማራመድ ከተዘጋጀን እንደዚህ ሀገር እዚህ ሀገር ጸሐፊ ነው ያለው አይደለ? የልጆች መጽሐፍ በተለይ ገብተን ከላይ እስከታች ነው የምናየው። ኢትዮጵያ ውስጥም እንደዛ ምኞቴ ነው። ብዙ ሰው ጽፎ ብዙ ታሪኮች አሉ። በእኛ አፍ በእኛ ምላስ መጻፍ ያለበት በእኛ አስተሳሰብ አለ አይደለም? ሶ የውጭን ማምጣት ጥሩ ነው እንደ አዲሽን፣ ግን የኛ መጀመሪያ ቢሆን የኛ ፋውንዴሽን ቤዝላይኑ ቢሆንና የሌላውንም እያካተትን ብንሄድ። ለዛ ደግሞ እኔ ማምነው በጣም ብዙ ጎበዝ ወጣቶች አሉ። ኢትዮጵያ በጣም ብዙ ጎበዝ ወጣቶች አሉ። ብዙ መስኮች አሉ። ብዙ መስኮች አሉ። ቴክኖሎጂ አለ፣ ብዙ ነገሮች አሉ። ግን የልጆችንም ነገሮች ጋር ትንሽ አስበው ወደዛም ቢገቡ ደስ ይለኛል። ወጣቶቹ እንደ ስራ አይተውት ማለት ነው። እንደመለስ ተስፋለሁ።
ዶክተር ሀዋኒ እንግዲህ የመጽሐፍት ጉዳይ ስንነጋገር ህፃናቱን እና ወላጆቻቸውን ብቻ ሳይሆን መምህራኖቻቸውንም እናስባለን። እርስዎ መምህር ኖት፣ ይበልጡን ደግሞ በህፃናትና ልጆች ትምህርት ላይ የተለየ ትኩረት ሰጥተው የሚሰሩ ባለሙያ ኖት። ቀደም ብዬ በመግቢያ የጠቀስኳቸውን ስራዎች ይሰራሉ። በሙያውም እዚህ በሚሰሩበትም መደበኛ የዕለት ተዕለት ስራውም እሱ ነው። በኢትዮጵያም በተቋም ደረጃ አዘጋጅተው ከብዙዎች ጋር በመተባበር ስራዎችን ይሰራሉ። በመምህራንም ረገድ እንግዲህ ይሄው የትምህርት ስርዓት ነው እና መምህራኑንም የሚያፈራው መምህራኑም ያልተቀበሉትን መልሶ አይሰጡም። በዚሁ መንገድ ያለፉ ናቸው። ለራሳቸውም ያላቸው ነገር ውሱን ሊሆን ይችላል። ሁሉንም ባይሆን ያን ትልቁን ስዕል በምናይበት ጊዜ ያን ከግምት ማስገባት ይጠይቃልና ለመምህራኑስ መመሪያ እንደሚባለው አይነት ምን አይነት ነገር ያስፈልግ ይሆን? የልጆች መጽሐፍት ክፍተቱን ለመሙላት የሚሞክረውን ያህል ለመምህራንስ ምን ሊደረግ ይችላል? መምህራኑ ልጆቻቸውን፣ ተማሪዎቻቸውን እንዴት መያዝ እንዳለባቸው በዚህ አጨቅላ እድሜ በልጅነታችን የምናስታውሰው ቅጣትን እንደሚጨምር በአሁኑ ዘመን ተቀባይነት የለውም። የአስተማሪና የልጅ ግንኙነት ትንሽ አስቸጋሪ እንደነበር ነው ትዝ የሚለን እና በልጅነታችን ጥሩ አስተማሪዎቻችን የምንወዳቸውን አንረሳቸውም፣ እናስታውሳቸዋለን። ምን ይታዩታል? የሚያበረታታ አስተማሪ በስራችን የወደደንን ትልቅ ከሆነ በኋላ ሁሉ እናስታውሳቸዋለን። ስለ መምህራንስ ምን ይላሉ? አንዳንድ ነጥቦችን ቢያጋሩ።
አዎ ልክ ነህ። እኔም ራሴ አሁን ስታወራ የመጀመሪያ ኢቨን የኪንደርጋርደን አስተማሪ ትዝ አለችኝ። ልክ ነው። አስተማሪ በተለይ 2-3-4-5 ዓመት የምናገኛቸው አስተማሪዎች እንደ ሌላው ኤክስፒሪየንስ ምሰሶ ናቸው አይደለም? ሲያነቡልን ትዝ ይለናል፣ ዋን ነገር ሲሉን ትዝ ይለናል፣ ወይ ሲያቅፉን ሲቀጡንም ትዝ ይለናል፣ ሁሉ ነገር ትዝ ይለናል። አንጎላችን በጣም ክፍት ስለሆነ ለኤክስፒሪየንስስ የልጅነት ትምህርት ወይም የቅድመ አንደኛ ደረጃ ትምህርት ላይ ልጆች የእውነት አእምሮ ክፍተታቸው በጣም ሰፊ ነው አይደለም? ሶ ምን እንክተትበት ብለን ብናስብ ጥሩ ነው። ትምህርት ልጆች የሚማሩት በልባቸው ሲገባ ነው ላለው ብዙ ጊዜ እኛ በዚህ ነው በዚህ የሚገባው ከሁለት ከሶስተኛ ክፍል በኋላ ነው። ከዛ በፊት ልጆች የሚማሩት መጀመሪያ በልባቸው ነው። ሶ መጽሐፍ ስናነብ የእውነት ስንጫወት ኢቭን ስናቅፋቸው ያ በሙሉ ስሜታዊ ነክ ነገሮች ናቸው። መጽሐፋችንንም ስንጽፍ እሱን እየነካን ነው። እንዴት ነው ልጆች ጋር ይህ መጽሐፍ ሲነበብ መጀመሪያ በልባቸው ገብቶ ወደ አንጎላቸው የሚሄድ? ብዙ ጊዜ ማገር ትንሽ ያጠፋ ነው የጠፋው ትምህርትን በዚህ ማንቆርቆሪያ። እኔ ለኢትዮጵያ አስተማሪዎች ሲሆን ብዙ ጎበዝ አስተማሪዎች አሉ፣ እውነትን ብዙ እኛም የምንሰራበት አካባቢ የምናውቃቸው። ልጆችን ስናስተምር በጨዋታ በሳቅ በመጽሐፍ ስለ እንስሳ እንኳን ስናወራ እንደ እንስሳ እንጩህ ማለት አለ አይደለም፣ አያያዝ ነው። ስለ ቡና ስናወራ ስንት ቡና እናታችሁ ጠጡ፣ ዛሬ አባታችሁ ጠጡ፣ አተላውን አምጡ፣ ላይክ ነው እንደዚህ አይደለ? እያያያዝን አንድ ላይ እንዴት ነው እያሰፋን እየጻፍን ስን እየሳልን በስን እየተጫወትን፣ ያ ነው የቅድመ ልጅነት ትምህርት። የእውነት ትምህርት ክላስሩም ውስጥ ልጆች ይማራሉ በቾክ እና በቦርድ በልጅነታቸው፣ ለእኔ ከብደኛል። እኔ በጣም በልጆች እድገት አምናለሁ። እድገትን የሚነግረንን እሱን ተከትለን ማስተማር እንዳለብን አምናለሁ። ለእሱም ደግሞ ግን አላ የሚቸግረው ቅድም ያነሳኸው ነገር ነው። የኢትዮጵያ ትምህርት ምንድን ነው የሚለውን ነገር ገና አላወቅነው አይደለም። ስለዚህ ይከብዳል። አንዳንድ ጊዜ አስተማሪዎች ምን ማድረግ አለባቸው ስንል፣ አዎ በሀሳብን ቲዮሪ ፕራክቲስን ፖሊሲ ኦፍኮርስ እንደዚህ ተንትነን ማስቀመጥ እንችላለን። ግን ደግሞም እነርሱ ራሳቸው ይህንን ለውጥ ቢመሩ ምን ይመስላችኋል? ክላስሩምን መምሰል አለበት፣ እንዴት እንደግፋችሁ የሚለውንም ነገር ብናካት ጥሩ ነው። ዋናው ለመልሱ ግን ልጅ የሚማረው በልቡ ቅድም እንዳልነው ከታች ወደ ላይ ነው እንጂ ከላይ ወደ ታች ብዙ ነገር እኛም ላይ አይሰራም። ስለዚህ እሱንም ማሰብ አለብን ነው።
ግሩም ነው። ይሄን ውይይት የሚከታተሉ ተመልካቾቻችን፣ አድማጮቻችን ለትምህርትም ግድ የሚላቸው ሌሎች ከእነኚህ ካነሷቸው ጥሩ ጥሩ ሀሳቦች ጋር ራሳቸውን የሚያዛምዱ ይመስለኛል። የቅድመ እድገት ትምህርት ጋር እንመለስና በዚያ ጨቅላ እድሜ የሚሰጠው ትምህርት የተለየ ትኩረት የሚገባውን ያህል የልጆችን አእምሮ መንከባከብንም የሚጨምር ይመስላል። በተለየ ስሜት በጥልቀት መከታተልን ይፈልጋል። ሁሉም ሰው እንደዛ ይችላል ማለት ባንችልም፣ ለእርሶ ግን እንደው ህጻናትን ማስተማር ህጻናትን መውደድን ግድ ሊሆን እንደ ማንኛውም ስራ መውሰድ ቀላል ስላልመሰለኝ ነው። የተለያየ ጠባይ ያላቸው በተለያየ ሁኔታ ውስጥ ያሉ ልጆችን አንድ ቦታ ማግኘትን ይጋብዛል። በዛ ሁኔታ ውስጥ እናገኛቸዋለን። የልጆቹን ሁኔታ ስነ ልቦና፣ ቀናቸውን፣ ቤት ውስጥ ምን እንደሆኑ ያን ሁሉ መፍቀድ ይጠይቃል። የአስተማሪ የራሱንም ፈተናዎች እንዳለ ይዞ ማለት ነው እዛ ቦታ ሲያገኛቸው እና ልጆችን መውደድ የግድ ሊሆን ወይም ስለ ልጆች እንደው ከዚህ ቀደም ግድ እንኳን ከሌለው አሁን ስራዬም የሙሉበት ሁኔታ የሚጠይቃልና የተለየ ትስስር መፍጠር አለብኝ የሚለውን ማሰብ አለበት አንድ የጨቅላ ታዳጊ አስተማሪ።
አዎ ከልጆች ጋር መስራት ስናቅድ ማለት ነው። ብዙ ጊዜ ከልጆች ጋር መስራት ሁሉም የሚችል ይመስላል። የእውነት እዚህም ሀገር እውነት አንድ ነገር ካልሆነ በቃ ልጆች አስተምራለሁ የሚላለ አይደለ? ቢካዝ ከአምስት ዓመት በታች ብዙ የሚያስፈልጋቸው ስለማይመስለን ነው። ሁሉም ሰው ከልጆች ጋር መስራት ወይም ከልጆች ጋር በቃ አብሬው ከሆንኩ አንዳንድ ነገር እነግረዋለሁ። ግን አክቹሊ ከልጆች ጋር መስራት በጣም ብዙ ያነሳሁን ማፍቀር መውደድ ብቻ ሳይሆን ልጆች ማንነታቸውን ይገባቸዋል ወይ የሚለውን ነገር አለ። ልጆች አስተማሪያችን ናቸው ብዙ ጊዜ ብለው ነገር ነው። እኛ አስተማሪ ነን ብለን ስንገባ ልጆች ናቸው የሚያስተምሩን። እውነት ለመናገር አይደለ? ራሳችንን ዝቅ ማድረግ እንችላለን ወይ? በባህላችን ልጆችን እንደ አስተማሪ እናያለን ወይ? ልጆችን እንንከባከባለን ስንል እኛ ባሳለፍ ነው የምንንከባከባቸው ወይስ እነርሱ በሚፈልጉበት መንገድ? ቅድም ያነሳኸው ነገሮች አሉ። ልጆች ጸባያቸው ራሱ አሁን ይሄ ጸባይ ተምፐረመንት የምንለው በስድስት እና በሰባት ወር ነው የሚወጣው። አስተማሪዎቻችን በስድስት እና በሰባት ወር አስተማሪዎቻችን እሱን ያውቃሉ ወይ? ሁለት ዓመት ደግሞ ሲሆናቸው ልጆች በጣም ፈታኝ እድሜ ላይ ነው። ሁሉንም ነገር ማድረግ ይፈልጋሉ። ቅድም የጠየቅከው አስተማሪዎች ሲመጡ እዚህ አካባቢ ይህም በሙሉ ያውቃሉ ብቻ ሳይሆን አሉላ አስተምረናቸዋል ወይ? ይህን ነገር በሙሉ ሰጥተናቸዋል ወይ? እውቀቱን፣ ልምዱን፣ በየጊዜው ደግሞ የሚያስፈልገውን ነገር ድጋፍ ኢትዮጵያ ብቻ ሳይሆን እነት ለመናገር እዚህ ሀገርም እንኳን የልጆች እድገት አስተማሪዎች ብዙ 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 ችግር አለበት ላነሳው ጥያቄ ነው። ከዚህም ሀገር አንችላለን ብለው ስለሚገቡ ማለት ነው። ሶ እሱን ማሰብ አለብን። ኢትዮጵያ ደግሞ ስንሄድ አሁን ባለው ሁኔታ እንበል በጦርነት በድርቁም ሆነ በመፈናቀልም ሆነ የምግብ ውድነት ጀስት የቀን ኑሮ ያለው ጫና በተለይ ደግሞ ከከተማ ወጣ ስንል አንዳንድ ቤተሰብ ልጆቻቸውን ሸንኮራ አገዳ ብለው ነው የሚያስተኙት። እንግዲህ አስበው ያ ልጅ እንዴት ነው ትምህርት ቤት መጥቶ የቅድመ ልጅነቱን ተው ግን ፈተናም ተፈትኖ ወደቀ ምንለው ምግብ ነው አይደል አንደኛው አንጎላችንን የሚያዳብረው። ሶ በልጆች ደግሞ ስናየው በጨቅላ ከአምስት ዓመት ወይ ከስምንት ዓመት በፊት ላሉ ልጆች በዛ በእድገት ዘመን የአስተማሪ ራሱም ደግሞ አስተማሪው ራሱ ተረድቷል ወይ ድጋፍ ተሰጥቶታል ወይ የሚያስፈልገው ነገር ሆኗል ወይ አስተማሪ ስንደግፍ እኮ ልጆችንም በተዘዋዋሪ እጅ ደግፈናል ማለት ነው አይደለም። እሱን የምናስብበት የእውነት ትኩረት የምንሰጥበት ከንግግር ውጭ በየጊዜው ማውራት አይጠቅምም ወይ በየጊዜው ካወራን ስለ ልጆች እድገት ከመፍትሄ ጋር አያይዘን ይህን አደረግን እናደርጋለን ሳይሆን እያደረግን ነው የሚለውን ነገር ማሳየት ብንችል ጥሩ ነው ብዬ ነው።
ልጆች የሚማሩበትን የልጆችን ፍላጎት ስናገናዝብ ፈጥኖ የማይታይ ነገር ግን በኩል ደረጃ አስፈላጊ የሆነ በተለየ ሁኔታ ውስጥ ያሉ ህፃናትና ልጆች የሚታዩበት እዚህ ሀገር የተለየ ፍላጎት ያላቸው የሚባሉ ተማሪዎች አሉ። በጤና ሁኔታ ይሁን በአሉበት ሁኔታ በእድገታቸው ይሁን የእነሱን ፍላጎት ያካተቱ ትምህርት ሊሰጥ ይሞከራል። ለኢትዮጵያ በጣም ሩቅ ይመስለኛል። መምህራኖችም ሌሎችም የፖሊሲ ሰዎችም ሀሳብ ደረጃ እንኳን ማካፈል ድሉ ስላለ ነው ከኢትዮጵያ ተጨባጭ ሁኔታ ጋር ስለሚሄድ አይደለም። አንዳንዴ መሰረታዊ የሆኑ ነገሮች የሚያስፈልጓቸው መስማት የተሳነው ልጅ አይነ ብርሃን የሌለው በተለየ ሁኔታ መንከባከብ ትምህርቱን እንዲያገኝ ማድረግ ማህበረሰብ ግዴታው መሆኑን እንኳን ብዙ አናገናል። የልጁ ወይም የቤተሰቡ ችግር አድርገን የምንተውበት ጊዜ አለ። ከዛስ አንጻር እንደው ምን አይነት ሀሳቦችን ሊፈነጥቁ ይችላሉ በኢትዮጵያ አቅምና ሁኔታ?
እሺ ወደ መጽሐፉ አንዴ ልሰድህና ወደዚህ አንደኛው መጽሐፍ የጻፍነው በዚህ አኳያ ስለሆነ ነው። በመጀመሪያ ልጅ ነኝ የሚለው ፈርስት ታይም ቻይልድ የሚለው ከሱ ጋር የተያዘ ነው። ብዙ ጊዜ ይሄ መጽሐፍ ቺልድረን ዊዝ አውቲዝም በሱ ጋር የተመሰረተ ቢሆንም ጽሑፉ ወይም አጻጻፉ በልጁ ድምጽ ነው እና ልጁ ነው ጽሑፉን የሚጽፈው፣ ልጁ ነው ስሜቱን የሚናገረው። አሁን ያነሳው ልጆችንም በልጅነታቸው መጀመሪያ ማየት እንዳለብን። ሰው አንድ ልጅ አይኑ ላይ ይችላል፣ ድምጽ ላይ ሰማ ይችላል፣ አንዳንድ ነገር ማገናዘብ ወይም ነው የአእምሮ አስተሳሰቡ ለየት ሊል ይችላል። ከዛ በፊት ግን በማህበረሰብ እነዛን ልጆች መጀመሪያ እንደ ልጆች ማየት አለብን፣ እንደ ራሳችን ልጆች ማለት ነው። ልጆችን እንደ ልጆች ማየት ከጀመርን አሁን እንዳልከው አካተን አብረን መስራት መማር መኖር የሚለውን ነገር ከፈት እናደርጋለን። እነሱን አጠንክረን እያየን ማለት ነው። ዲሲቢሊቲ ሁሉም ጋር አለ፣ ሁሉም ልጆች ጋር። እኔ ከልጆች ጋር ነው የምሰራው፣ ማንንም 100% አይደለም። ሰው እንደዛም ማሰብ አለበት።
ዶክተር ሀዋኒ ንጉሴ የማሳቹሴትስ ግሎባል ዩኒቨርሲቲ የቅድመ እድገት ወይም የታዳጊ ልጆች ትምህርት ፕሮግራም ሊቀመንበር እና ተባባሪ ፕሮፌሰር በአሁኑ ጊዜ ይስጥልኝ።
እኔም አመሰግናለሁ። ቴንክ ዩ።
የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።